ስትሆን ይሄንን ቃል አብረን እንድንመለከት ጌታ ደግሞ ይሄንን ጊዜ ካመቻቸልን ዮሐንስ ወንጌል ምዕራፍ 12 ላይ ያለውን ሐሳብ አውጥተን አንድ ላይ እንመለከታለን። እንግዲህ ጌታ ይረዳኛና አብረን ጥቂት ጊዜያቶችን ወስደን በዚህ ሐሳብ ውስጥ ያሉትን ነገሮች እንመለከታለንና ጉዞ ወደ መስቀሉ በጣም ወሳኝ የሆነ ልናስበው የሚገባን ነገር ነው። ዮሐንስ ወንጌል ምዕራፍ 12 ውስጥ ያለውን ታሪክ ስንመለከት በአጠቃላይ ኢየሱስ ክርስቶስ አላዛርን ከሙታን ካስነሳ በኋላ የፋሲካ ድግስ ነበረ ይላል ከቁጥር 1 ጀምሮ እና ድንገትም ደግሞ የሆነ የተሰበሰቡበት ሁኔታ ጊዜ ነበረ። እንግዲህ ከዛ በኋላ ያለውን ታሪክ ነው፣ ወደ ኢየሩሳሌም ሲገባ የነበረውን ክስተት ነው እዚህ ጋር የሚናገረው እና እንደዚህ ይላል፣ አነበዋለሁኝ ከቁጥር 12 ያለውን ጀምሮ ነው የምፈልገው፣ ግን ከቁጥር 9 ጀምሮ ያለውን ወደታች አነበዋለሁ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 12 ከቁጥር 9 ጀምሮ፣ ከአይሁድም ብዙ ሕዝብ በዚያ እንደነበረ አውቀው መጡ። ከሙታንም ያስነሳውን አላዛርን ደግሞ እንዲያዩ ነበረ እንጂ ስለ ኢየሱስ ብቻ አይደለም። የካህናት አለቆችም አላዛርን ደግሞ ሊገድሉት ተማከሩ። ከአይሁድ ብዙዎች ከእነርሱ የተነሳ ሄደው በኢየሱስ ያምኑ ነበርና። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንደመጣ በሰሙ ጊዜ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱ ይህን ነገር በመጀመሪያ አላስተዋሉም፣ ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። አላዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበረ። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ ሁሉ በኋላው ተከትሎት ሄዷል ተባባሉ። ስለዚህ ኢየሱስ ክርስቶስ በኖረበት ኑሮ ወይም ደግሞ በምድር ላይ በተመላለሰበት ወቅትና ጊዜ ውስጥ ያደረጋቸው ነገሮች በጣም በብዙዎች ዘንድ በተለያየ መልኩ ይታይ የነበረ ነገር ነው። እዚህ ውስጥ በጣም የምንመለከታቸው የተለያዩ ሰዎች አሉ፣ የተለያዩ ድርሻ ያላቸው ባለድርሻዎች አሉ። በግርግር ውስጥ ያሉ ሰዎች አሉ፣ ደቀ መዛሙርቱ አሉ፣ አላዛር ከሞት የተነሳው ሰውዬ አለ፣ ፈሪሳውያኑ ደግሞ አሉ፣ የሃይማኖት ሰዎች። እንግዲህ ወደ መስቀሉ በሚደረገው ጉዞ ውስጥ እነዚህ ሁሉ ሰዎች አብረው በአጀብ ውስጥ አሉ ማለት ነው። መስቀሉ እኔና እናንተን ከእግዚአብሔር ጋር የሚያገናኘን ነው። በጣም የመስቀሉ እውነት በሕይወታችን ውስጥ መያዝ የሚገባውን ስፍራ ካልያዘ ክርስትናችን በጣም ሊሰጠን የሚገባውን ትርጉም አላገኘ ነው። ምክንያቱም መስቀሉ ሲገባን ነው የክርስቶስን ማንነት ከዛም ባለፈ ደግሞ ከእሱ የተቀበልነውን ሕይወት ማድነቅ የምንችለው። ጳውሎስ ስለ ትምክህት ሲያወራ ከክርስቶስ መስቀል በቀር ሌላ ትምክህት ከማን ይራቅ አለ? ከእኔ ይራቅ። ምክንያቱም መስቀሉ ላይ የተደረገው የተሰራው ነገር በሰዎች በዓለም ሲታይ ሲመለከት እንደምን ነው? እንደ ሞኝነት ነው። እግዚአብሔር ግን በመስቀል ላይ የተሰራውን ስራ ሲመለከተው የእግዚአብሔር ጥበብ የተገለጠበት የዓለምን ጥበብ ሞኝነት ያስባለበት ነው። ትንሣኤውን ያለ መስቀሉ ልናስበው አንችልም። ዲሊያርድ ዋላስ የሚባል ሰውዬ ዲቫይን ኮንስፒረሲ የሚል መጽሐፉ ላይ አንዳንድ ክርስቲያኖች ቫምፓየር ክርስቲያኖች ናቸው ብሎ ይናገራል። ቫምፓየር ክርስቲያኖች ናቸው ብሎ ማለቱ ምንድን ነው? እሱ ስለ ክርስቶስ ማዳን ስለ ደሙ ነው እንጂ ማውራት የሚፈልጉት በመስቀል ውስጥ ስላለ ዋጋ፣ መስቀሉ ለእኔና ለእናንተ ስለሰጠን ትርጉም፣ የመስቀሉ እውነት ከኛ የሚጠብቀው ነገር ለማድረግ ብዙ ደስተኞች አይደሉም። ወገኖቼ ኢየሱስ ክርስቶስ በምድር ላይ ሲመላለስ በጣም መጽሐፍ ቅዱስ መምህራን በአራት መልኩ የኢየሱስን ሕይወት ይመድቡታል። የመጀመሪያ ውልደቱ ነው። የተወለደበት ያ ክስተት ለማንም የማይታወቀው ማለት ነው። ተወለደ ብሎ ካለ በኋላ መጽሐፍ ቅዱስ ኢየሱስ ክርስቶስ ለአገልግሎት ሊገባ ሲል ነው ይነግረን አይደለ? ስለዚህ ውልደቱ ይላሉ። ከዛ በኋላ ደግሞ ለአገልግሎት ያለው ዝግጅት፣ ያ ማለት ከዮሐንስ ከመጥምቁ ጀምሮ ኢየሱስ እስከተጠመቀበት ጊዜ ድረስ። ሶስተኛው ደግሞ በህዝቡ መካከል የነበረው አገልግሎት። አራተኛው ደግሞ የመጨረሻው ሳምንት። ስለዚህ መጽሐፍ ቅዱስ መምህራን እነዚህን ነገሮች ከፋፍለው ሲያስቀምጡልን በጣም ትርጉም ያለው ነገር ስላለን ዮሐንስ 12 ከቁጥር 9 እስከ 11 በአልዓዛር ህይወት የሆነውን ነገር በአጭሩ ጨረፍ አድርጎት ነው የሚያልፈው እና ከዛ በኋላ ቁጥር 12 ጀምሮ ግን እነዚህ በጣም በግርግር ውስጥ ያሉ ሰዎች፣ ይሄ በመስቀሉ ጉዞ ውስጥ የነበሩ ነገር ግን ማንነታቸውን ያለዩ ሚና ያለዩ መስቀሉ የሚያስከፍለውን ዋጋ ሳይሆን እስከ መስቀሉ ድረስ የሚደረገው ይሄ የኢየሱስ ክርስቶስ የማዳን፣ የመፈወስ፣ የማብላት፣ የማጠጣት እነዚህን ነገሮች በጣም የሚያደንቁ ሰዎች አሉ። በማግስቱም ለበዓሉ የመጣው ብዙ ህዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባንም ዝንጣፌ ይዘው ሊቀበሉት ወጡ፣ ድምፃቸውንም ከፍ አድርገው ይላል እንዲህ አሉ፣ ሆሳዕና፣ በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው። በጣም አድምቀው ነው የሚቀበሉት። ማለት የትንቢቱም ፍጻሜ ነው። ዘካርያስ ምዕራፍ 9 ላይ የሚናገረውን ሐሳብ እየተፈጸመ ነው ያለው። በተመሳሳይ ሰዓት ግን በዛ ጉዞ ውስጥ ያሉ በጣም ድርሻ የነበራቸው ሰዎች አሉ ብያለሁ ቅድም ስጀምር፣ በጣም ግርግር ውስጥ ያሉ ሰዎች ማለት ነው። ጌታን የመቀበል ፍላጎታቸው በጣም ጥድፊያቸው፣ እንደው ልብሳቸውን ሁሉ መሬት ላይ እያነጠፉለት እንዴ አፈር አይንካ አይነት ነገር እያሉ ማለት ነው። ወገኖች ወደ መስቀሉ የምናደርገው ጉዞ እነዚህን ነገሮች አንድ ላይ ይዞ ያለ ነው። ግን የመስቀሉ ትኩረትና ዋናው ዓላማ ግን ያ አይደለም። ጌታን ለመቀበል በጣም በእንደዚህ አይነት ግርግር ውስጥ የነበሩት ሰዎች የዘንባባን ዝንጣፌ ይዘው ሆሳዕና፣ በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው እያሉ ኢየሱስን ይቀበሉት ነበር። የዘንባባው ዝንጣፌ በጣም የሚያመለክተን ነገር አለ። ማለትም ዘንባባውን ይዘው ሲገኙ ወይም ደግሞ ሲወጡ በጣም በድል የመጣን ሰው የሚያሳይ የሚያመለክት ነው። ያ ነው መልእክቱ። ይሄ ዘንባባ በጦር አሸናፊነት ወደ ከተማው የሚመለስን ትልቅ ጀነራል ወይም ደግሞ ጦር ተዋጊ የሆነውን ሰው ወደ ከተማው ሲገባ የሚደረግለትን አቀባበል የሚያሳይ በጣም ትርጉም ያለው ነገር ነው። በተለይ የራእይ መጽሐፍ ምዕራፍ 7 ላይ ስለዚህ ዘንባባን ስለመያዝ በጣም አገናኝቶ ሲናገር ምን ይላል? ዮሐንስ በራእዩ የተመለከተውን ሲያይ ከዚህም በኋላ ይላል ራእይ ምዕራፍ 7 ከቁጥር 9 ጀምሮ እነሆ አየሁ፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋ ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፌ በእጃቸው ይዘው ነበረ። በታላቅ ድምፅ እንዲህ ብለው ጮሁ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። የዘንባባ ዝንጣፍ ያ ማለት የማዳን የመጨረሻ ጉልበት በማን እጅ ነው ያለው? በእግዚአብሔር እጅ ነው ያለው። ማዳን የሚችለው ማለት ከሞት መንጋጋ ሰዎችን ነጥሎ ማውጣት የሚችለው ክርስቶስ ብቻ ነው። አይ የከበደብን የሚያስጨንቀን የሚያስፈራንን ነገር ሊገላግለን ሊያሳርፈን የሚችለው ከእርሱ ውጭ ማንም የለም። ታስታውሳላችሁ ኑዋሚንና ሩት በነበራቸው ግንኙነት ሩት ኑዋሚን ወደ ሀገሯ እንደምትመለስ ሲገባት ምን አለቻት? ከሞት በስተቀረ እኔና አንቺን ምንም አይለየንም ብላ አለቻት ይላል አይደል? ከሞት በስተቀር። ስለዚህ ሞት በጣም ጠንካራ፣ ሞት የሚዋደዱ ሰዎችን እንኳን ሊለያይ ይችላል። ሞት በአዲስ ኪዳን ውስጥ ስንመለከተው ጳውሎስ ስለ ሞት ሲናገር ምን አለ? ከእግዚአብሔር ፍቅር በክርስቶስ ኢየሱስ ካገኘሁት ከእግዚአብሔር ፍቅር ሮሜ ምዕራፍ 8 ላይ ምንም እንዳይለየኝ ተረድቻለሁኝ። ያለው ቢሆን የሚመጣው ቢሆን አለ አዲስ ፍጥረት ቢሆን መላእክት ቢሆኑ ሞት እንኳን ቢሆን ምን ማለት ነው? በሌላ ቋንቋ ጳውሎስ ፊልጵስዩስ ምዕራፍ 1 ላይ ብሞት አለ ይሄ ከእርሱ ጋርም ልሆን እናፍቃለሁ። በክርስቶስ ያለውን ሕይወት ለመለማመድ ሞት መንጠሪያ ስፕሪንግ እንጂ ማብቂያ አይደለም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ሞት በትንሣኤው አማካኝነት ሲቀጣ እኛን ሊለየን ሳይሆን የበለጠ ከክርስቶስ ጋር ሊያቀራርበን ነው። ክብር ለእግዚአብሔር ይሁን። ጌታ የእነዚህን ሰዎች ሁኔታ በጣም ጠንቅቆ ያውቃል። እነዚህ ሰዎች በጣም በግርግር ውስጥ እንደው በቃ አፈር አይንካህም ቢሉት በስተ መጨረሻ ምን ሊሉት እንደሚችል ያውቃል። በጣም እኮ ብዙ አልቆየም እኮ ከተወሰኑ ቀናቶች በኋላ ነው ስቀለው ደግሞ ብለው ያሉት። ጌታ በጣም የእነዚህን ሰዎች የልብ ዝንባሌ ስለሚያውቅ በጣም ሞቅታውም አያሞቀውም፣ ቢቀዘቅዙበትም ምንም አይሆንም። እግዚአብሔር የክብር ማንነቱን እኛ ስላጨበጨብንለት ደምቆ እንዲታይ ያናደርገው። እግዚአብሔርን አኩሩፈ ነው ጀርባ ብንሰጠው ደግሞ በቃ ያ የነበረው ነገር ይቀርበታል ማለትም አይደለም። ከእግዚአብሔር ጋር ያለንን ግንኙነት በይሄ በጣም በዚህ ሀገር ይሄ ፊል ጉድ የሚሉት አይነት ነገር አላል፣ ስሜታዊ ነገር፣ በእንደዚህ አይነት ነገር እንዲለካ እግዚአብሔር አይፈልግም። እነዚህ ሰዎች ተመተው በግርግር ውስጥ ተጠራርተው መጥተው ስለ ኢየሱስ የሰሙትን አልዓዛር ከሞት ተነስቷል፣ አልዓዛርን ያስነሳው መጣ፣ ያበላቸው ያጠጣቸው መጣ ተብሎ በግርግር ውስጥ ሳይሆን፣ ነገር ግን እርሱ በእውነት የሚሄደውን ጉዞ ለመሄድ የሚከፍለውን ዋጋ ለመክፈል ከእርሱ ጋር አንድ ላይ ያንን በክብር የምንገኝበትን ማንነት ለማድረግ ፈቃደኞች ነን ወይ? አሁን ባለንበት ዘመን በጣም ይሄ ኢሞሽናሊዝም ብለን እንበለው በጣም ስሜታዊነት በጣም የበዛበት ጊዜ ነው አይደለ? በጣም ሰዎች ስሜታዊ ናቸው፣ ሁኔታዎቻችን ስሜታዊ ናቸው፣ ፖለቲካችን ስሜታዊ ነው፣ በቃ ሁሉ ነገራችን ስሜታዊ ነው። እነዚህ ሰዎች በእንደዚህ አይነት ማንነት ውስጥ ያሉ ይመስላል። የሚጓዙትን ጉዞ ስትመለከቱ በጣም አጨብጭበው ነው የሚሄዱት፣ ግን መጥቶ ደሜን ያልጠጣ ስጋዬን ያልበላ ብሎ ሲላቸው ወዳጅ አለ ነው የሚሉታል። በዚህ አሁን በዘመኑ ቋንቋ በቃ አይነት ነገር ብለው ነው ፊታቸው ነው የሚመልሱት ማለት ነው። መሳሳት የሌለብን ነገር ለክርስትና ሕይወት ከጥሩ ስሜት የላቀ የተሻለ የመስቀሉን እውነት መረዳታችን ነው ወገኖች። ሆነልን አልሆነልን፣ ተሳካልን አልተሳካልን በሚለው ሂሳብ ሳይሆን ይሄ የመስቀሉ ጉዞ ወደ መስቀል ስናደርግ ከነዚህ ነገሮች ጋር የሚለካ ነገር አይደለም። እግዚአብሔር በክርስቶስ በመስቀሉ አማካኝነት ለእኛ የከፈለው ዋጋ ወገኖቼ፣ የእስራኤል ሕዝብ ከግብፅ ምድር ወጥቶ ወደ ተስፋይቱ ምድር እስከሚገባ ድረስ የነበረውን ጉዞ ስትመለከቱት በጣም የጠየቃቸውን ብዙ ነገር ነበር። ከእግዚአብሔር ጋር ላላቸው ግንኙነት በጣም ሲሪየስ እንደሆኑ የሚጠይቅ ነበር። መስቀሉ እኮ የሚያሳየው እኮ እኔ እና እናንተ ከጌታ ጋር ያለንን ህይወት በጣም ኮስተር ያለ ቆምጨጭ ያለ ነው ወይ፣ በህይወታችን ሲሪየስ ነን ወይ ብለን እንድንል የሚያደርገን ኢየሱስ ጥሪውን ሲጣራ ራሳችሁን ክዳችሁ መስቀሉን ተሸክማችሁ ተከተሉኝ ብሎ ሲል ትንሣኤውን ለመለማመድ ከትንሣኤው በፊት ያለው የመስቀሉን እውነት በሕይወታችን ውስጥ ማስተናገድ አለብን። ማለት ትንሣኤውንና መስቀሉን ልናለያየው አንችል። ያለ መስቀል ስለ ትንሣኤው የትኛውንም ያህል ብንናገር የመጀመሪያው ትንሣኤውን በሕይወታችን ውስጥ ለማስተናገድ መስቀሉን መቀበል መቻል አለብን። በጣም ስለ መስቀሉ የማይነግሩን ስለ ደቀ መዝሙርነት በጣም ፈጽመው የማይጠቅሱልን እንደነዚህ አይነት ሰዎች አሉ አይደል? ነገር ግን ወገኖቼ የኔና የእናንተ ህይወት የህይወት ተሞክሯችን በመስቀሉ መሞከሪያ መፈተሻ መመዘኛ ውስጥ መገኘት መቻል አለበት። ምክንያቱም የራሳችን እንደሆንንና እንዳልሆንን የሚያጋልጠን እሱ ስለሆነ ማለት ነው። ዕብራውያን ምዕራፍ 12 ቁጥር 2 ላይ ምን ብሎ ይናገራል? የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀልንም ውርደት ንቆ በእግዚአብሔር ዙፋን ቀን ተቀምጧል። እንመልከት ብሎ ሲል እኮ የምንመለከተው ይሄ ጌታ በፊቱ ያለውን ደስታ ያንን እርሱ በፊቱ ስላለው ደስታ መስቀሉን ታግሶ በጣም ይሄ የመስቀሉ ጉዞ ትዕግስት የሚጠይቅ ነው ማለት ልክ እንደነዚህ ሰዎች የሚያከብሩንም አሉ፣ ሊያከብሩን የሚፈልጉ አሉ። በተመሳሳይ ሰዓት ኢየሱስ ክርስቶስ የደረሰበትን መከራ ስንመለከት ደግሞ በጣም ዝቅ የሚያደርግ የሚያዋርድም ነገር አለበት። ከየትኛውም ነገር ይልቅ ወገኖች፣ ከሙቀት፣ ከስሜታዊነት፣ ከእንደነዚህ አይነት ነገሮች ይልቅ ወገኖች፣ ወደዚህ ወደ መስቀሉ ጉዞ ፊታችንን እንመልስ። አላዛር ከሞት ተነስቷል፣ እውነት ነው፣ ተነስቷል። የጌታ ዋናው ትኩረትና ዓላማው ግን አላዛርን ከፍ አድርጎ ሰዎች እንዲያዩት አይደለም። ከአላዛር ይልቅ የትንሣኤ ባለቤት የሆነውን ጌታን ክርስቶስን እንዲገነዘቡት እንዲረዱት ነው የሚፈልገው። እነዚህ ሰዎች በጩኸት ሆ ብለው ተከትለውት ሉቃስ ወንጌል ምዕራፍ 19 ላይ ተመሳሳይ ታሪክ ስታነቡ ኢየሱስ ግን ስለ እነርሱ አለቀሰ ይላል። ኢማጂን እነሱ በጩኸትና በልልታ በደስታ ኢየሱስ ክርስቶስን ይቀበሉታል። እሱ በዛው ተመሳሳይ ሰዓት ግን አለቀሰ፣ ስለ ኢየሩሳሌም አለቀሰ ይላል። ጌታ በእውነት ከእንደዚህ አይነት ህይወት ይጠብቅን ወገኖች። የመስቀሉ ጉዞ ትኩረታችን፣ እይታችን ማን ላይ ነው? ክርስቶስ ላይ ነው። ከዛ ሲቀጥል ምን ይላል? ቁጥር 14 እስከ 15 ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠበት፣ እንዲህ ተብሎ እንደተጻፈ ይላል፣ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቡት፣ ኢየሱስ ክርስቶስ እንግዲህ በአህያ ግልገል ላይ ተቀምጦ መጣ። ታሪክ ውስጥ ስትመለከቱት ወደኋላ ዞር ብላችሁ በሌሎች ወንጌላት ውስጥ ሙሉ ታሪኩ ስታዩት ኢየሱስ ክርስቶስ ለደቀ መዛሙርቱ ትእዛዝ ሰጣቸው። ወደ አንድ ከተማ መንደር ስትገቡ አህያ ታስሮ ታገኛላችሁ እና ያችን ውርንጭላ ፈታችሁ አምጡልኝ። አንድ ዝማሬ እንደውም አለ፣ ያችን ውርንጭላ ፍቱልኝ እፈልጋታለሁ የሚል ዝማሬ እና ያችን ውርንጭላ አምጥታችሁልኝ ልቀመጥባት፣ በዛች ውርንጭላ ላይ ሆኜ ምን ላድርግ? ወደ ኢየሩሳሌም፣ ወደ ተልእኮዬ፣ ወደ ግቤ፣ ወደ ዓላማዬ ልሂድ። ይህ ጌታ በእውነት ለዚች የአህያ ውርንጭላ ይህን ያህል ትኩረትን ከሰጠ የኔና የእናንተ ህይወት በጣም ከዚች የአህያ ውርንጭላ በላይ በጣም ዋጋ አለን ወገኖች። እኔና የእናንተ ህይወት ጌታ ሊከብርበት ሲፈልግ እኔና እናንተን ከዛ በላይ ዋጋ እንደሰጠን የምናይበት የምናውቅበት ምንድን ነው? እሱ ለመቀመጥ ሳይሆን ለእኔና ለእናንተ ዋጋን ለመክፈል በመስቀል ላይ ዋለ። ትንቢተ ዘካርያስ ምዕራፍ 9 ላይ ነው ስለዚህ ክስተት የዚህ ትንቢት ፍጻሜ ምን እንደሆነ የሚናገረው። ትንቢተ ዘካርያስ ላይ የአንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ጻድቁና አዳኙ ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ በአህያ ግልገል በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣልና። በጣም አስደናቂ የሆነ ትንቢታዊ ክስተት ነው። አሁን በዚህ ታሪክ ውስጥ ያሉትን ሰዎች ስትመለከቱ እነዚህ ነገሮች እኮ አልገቧቸውም እኮ። በጣም እግዚአብሔር ዘላለማዊ የሆነው አምላክ በዘላለማዊ እቅድ ውስጥ ያለውን ሐሳብ የማስፈጸሚያ ምክንያት ያደረጋቸው ሰዎች አይገርምም? ከእግዚአብሔር አጀንዳ ጋር በጣም መኖር እንዲችሉ እድል ሰጣቸው። ለካስ የመስቀሉ ጉዞ ጊዜ ማባከን ሳይሆን ከእግዚአብሔር ዘላለማዊ አጀንዳ ጋር የመስማማታችን ማሳያ ምልክት ነው። ይቅርታ። እንግዲህ ኢየሱስ ክርስቶስ ሲመጣ ከላይ እንዳነሳ ነው በአህያ ውርንጭላ ላይ ተቀምጦ መጣ። በሁለተኛ ጊዜ ተመልሶ ሲመጣ ኢየሱስ ክርስቶስ በነጩ ፈረስ ላይ ተቀምጦ ይመጣል። በነጩ ፈረስ ላይ ተቀምጦ ሲመጣ ሰይፍን ታጥቆ ፍርድን ይዞ እውነትን በእውነት ሊበይን ይመጣል። ኢየሱስ ክርስቶስ በመጀመሪያ ሲመጣ ኃጢአት የሚያስከፍለውን ዋጋ ለመክፈል በፈቃደኝነት ራሱን ለመስጠት መጥቷል። ለሁለተኛ ጊዜ ተመልሶ ሲመጣ ሂሳብ ለማወራረድ ይመጣል። ለኃጢአት ዋጋን ለመክፈል መጥቷል። በዚህ ውስጥ የተቀበሉትና ያንን እርሱን ያስተናገዱት ሰዎች ከኃጢአት ዕዳ ነፃ ናቸው። ለሁለተኛ ጊዜ ሲመጣ ግን ሂሳብ ለማወራረድ ይመጣል። በመጀመሪያው በመጣ ጊዜ እናንተ ሸክም የከበዳችሁ ወደ እኔ ኑ ብሎ መጣ። ኢየሱስ ክርስቶስ ለሁለተኛ ጊዜ ተመልሶ ሲመጣ ማቴዎስ ወንጌል ምዕራፍ 25 ላይ በግራው የነበሩትን እነዛን ፍየሎች ይላል ከእኔ ተለይታችሁ ሂዱ። ሲመጣ ሸክማችሁ የከበደ ኑ አለ በመጀመር። በሁለተኛው ሲመጣ ደግሞ ከእኔ ተለይሩ። በመጀመሪያ ሲመጣ እንደ በግ መጥቷል አለ እግዚአብሔርን፣ ማለት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በሁለተኛ ጊዜ ሲመለስ እንደ አንበሳ ይመለሳል። የመጀመሪያው አመጣጡ ሲመጣ ትሁት ሆኖ መጥቷል። እኔ የዋህ በልቤም ትሁት ነኝ ይላል። ለሁለተኛ ጊዜ ተመልሶ ሲመጣ ደግሞ በክብሩና በግርማው ይመጣል ብሎ ይላል። የሰቀሉት ሁሉ ያዩታል፣ ዋይ ዋይ ይላሉ ይላል። በመጀመሪያ ሲመጣ በሐሰት ፈረዱበት፣ ተመልሶ ሲመጣ ግን እውነተኛ ፈራጅና አዳኛ ሆኖ ይመጣል። በመጀመሪያ ሲመጣ አዳኝ ሆኖ መጥቷል። በሁለተኛ ጊዜ ሲመጣ ሉዓላዊ የሆነው ታላቁ አምላክ ሆኖ ይመጣል። በመጀመሪያ ሲመጣ ሲመጣ የእግዚአብሔርን ጸጋ እንድንካፈል ጸጋና እውነት በእርሱ ተሞልቶ ብሎ እንደሚል፣ በሁለተኛ ጊዜ ግን ሲመጣ መንግስቱን ለማጽናት ይመጣል። በመጀመሪያ ሲመጣ የሾክ አክሊል ደፉለት ይላል። በሁለተኛ ጊዜ ግን ተመልሶ ሲመጣ የምስጋናና የክብርን አክሊል። እነዚህ ሁሉ ነገሮች ደቀ መዛሙርቱ በጣም አልገባቸውም። ቁጥር 16 ላይ ስትመለከቱ ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉትም። ስለ እርሱ የተጻፉትና ለእርሱ የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነው። ወገኖቼ እግዚአብሔር በሕይወታችን የሚያደርገውን ነገር ሁልጊዜ ይገባናል ማለት አይደለም። ከገቡን ይልቅ የማይገቡን ነገሮች በጣም ብዙ ናቸው። የመስቀሉ ጉዞአችን የኔና የእናንተን ሕይወት ከእግዚአብሔር ጋር የበለጠ የቀረበ እንዲሆን ባይገባንም እንኳን ነገር ግን በዛ ውስጥ የእግዚአብሔርን እውነት በፈቃደኝነት እንድናስተናግድ እግዚአብሔር ይፈልጋል። ደቀ መዛሙርቱ በጣም ፈታኝ የሆነ ጊዜ ላይ ነበሩ። የሚሆነው ነገር አልገባቸውም። ቁጥር 16 ደግሜ አነበዋለሁ። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉም። ስለ እርሱ የተጻፉትና እርሱም የተደረጉት የተነገሩትን ልብ ያሉት ኢየሱስ ክርስቶስ ከከበረ በኋላ ነው። የመስቀል ጉዞ ከግማሽ አይለካም። መስቀሉ መድረሻ አለው፣ ቀራንዮ ይባላል። ከቀራንዮ በኋላ ደግሞ ያ ሞት ወደ መቃብር ወስዶታል። ከዛ በኋላ ደግሞ ትንሣኤ የሚባል አለ። ክብር ለእግዚአብሔር ይሁን። በመስቀል ከመስቀሉ ጋር ያለን ግንኙነት ጉዟችንን በግማሽ አንለካው ወገኖች። ግማሽ ላይ ቆመን ምን አይነት መከራ ነው ብለን አንበል። ከዛ ያለፈ ከዛ የላቀ በጣም ክብር ስለሚጠብቀን ማለት ነው። እየጨረስኩ ነው። ስለዚህ አንዳንዴ እግዚአብሔር በሕይወታችን ከምን አይነት የዘላለም አጀንዳው ጋር እንደሚያገናኘን ስለማናውቅ ወገኖች፣ ይህንን የመስቀል ጉዞ የሚጠይቀንን ዋጋ ከፍለን አብረነው እንጓዝ። ዋጋ ይጠይቃል ወይ? አዎ ዋጋ ይጠይቃል። እግዚአብሔር በመስቀሉ የሰጠንን እድል ሲናገር በጴጥሮስ አማካኝነት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 እንደዚህ ይላል፣ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለ ድነት ተግተው በጥንቃቄ ይመረምሩ ነበረ። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበረ። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ያበሰሩላችሁ ሰዎች የነገሯችሁን ነገር ባወሩላችሁ ጊዜ እናንተ እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክት እንኳን ሳይቀሩ እነዚህን ነገሮች ይመኛሉ። እኛ ያለንበት ሕይወት መላእክቶች እንኳን የሚመኙት ነው። አንዳንዴ እኛ በጣም መኖር ሁሉ ያንገሸግሸናል አይደለ? መላእክቶች ደግሞ አቤት ታድለው ነው የሚሉት። ምክንያቱም እግዚአብሔር የሰጠንን እድል አስቡ። መለኮት ሰው በመሆን ዋጋን በመክፈል የኔና የእናንተን ዕዳ ከፍሎልን ከዛ በኋላ ለእሱ እኮ የክብሩ ምስጋና ምክንያት እንድንሆን ነው የሚለው። መላእክቶች በጣም ቆመው በጣም ነው የሚደነቁት የሚገረሙት። ደግሞ ምን ያለ በእነርሱ ውስጥ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር። ከመከራው በኋላ የሚሆነው ክብር ምን ታውቃላችሁ? በቃ በሰማያት ያንን እግዚአብሔርን ለማምለክ በህልውናው ስር መገኘት ማለት በጣም እንዴት አይነት ትልቅ እድል ነው ወገኖች። ማለት ከሙሴ ጋር የነበሩት እነዛ ሽማግሌዎች ባልሳሳት በዘሁልቁ መጽሐፍ ውስጥ ወደ እግዚአብሔር ተራራ ሄዱ ይላል። እዛ እግዚአብሔርን በዙፋኑ ከፍ ባለው ዙፋኑ ላይ ተቀምጦ አዩት። ዙፋኑም መሰረቱ መሬቱ እንደ ሰንፔር ያለ ነበር ይላል። እግዚአብሔርን አዩት፣ በሉም ጠጡም ደስም አላቸው ብሎ ይላል። በሉ ጠጡም ደስም አላቸው። ያ እነሱ በልተው ጠጥተው ነው የወጡት። እኔና እናንተ ግን አብረነው ለዘላለም ልንኖር የተጠራንበት ክብር፣ ለዛ ክብር ተጠርተናል። አሁን ለጊዜው የሚሆነው በመስቀሉ አማካኝነት የሚገጥመንን መከራ ከትንሣኤው ባለ በኋላ ባለው ሂሳብ እናስቡ ወገኖች። ያ በጣም ልባችንን ያበረታዋል። የደከምንበት ያስቸገረን ያስጨነቀን ነገር አለ፣ በትንሣኤው ሂሳብ እንየው፣ በትንሣኤው መነጽር እንመልከተው። መላእክትም ሳይቀሩ እነዚህ ሁሉ ይቀናሉ። መጨረሻው ሐሳብ ፈሪሳውያኑ በምዕራፍ 12 ቁጥር 17 እስከ 19 ባለው ሐሳብ ላይ አልዓዛርን ከመቃብር ጠርቶ ከሙታን ባስነሳበት ጊዜ ከእርሱ ጋር የነበሩ ሰዎች መነሳቱን ይመሰክሩ ነበረ። ብዙ ሰዎች ይህን ታምራዊ ምልክት ማድረጉን ስለሰሙ ሊቀበሉት ወጡ። ስለዚህም ፈሪሳውያን እርስ በርሳቸው እንግዲህ ምን ማድረግ ይቻላል? አያችሁ፣ ዓለሙ ሁሉ ግልብጥ ብሎ ተከትሎታል ተባባሉ። ወገኖች፣ ምንም እንኳን አልዓዛር ከሞት መነሳቱ፣ ኢየሱስ ክርስቶስ ያንን ታምራት ማድረጉ በጣም አስገራሚ አስደማሚ ቢሆንም አልዓዛርን ቢገሉትም ማለት ነው፣ አልዓዛርን ለመግደል ነው አይደል ያሰቡት። አልዓዛርን ቢገሉትም በተሳካ ሁኔታ ኢየሱስን እንኳን ገደል ነው ብለው ቢያስቡም የመስቀሉ እውነት ግን ዓለምን ሁሉ ወደ እርሱ ሊመልስ የሚችል ጥልቅ የሆነ ጉልበት ያለው እውነት ነው። እነዚህ ሰዎች አልዓዛርን መግደል ነው የሚፈልጉት። አልዓዛርን ሊገሉት ይችላሉ፣ ምክንያቱም ኢየሱስ ከሞት ስላስነሳው ሰዎች አልዓዛርን እየተመለከቱ ወደ ኢየሱስ መጥተዋል፣ ዓለሙ ሁሉ ተከተለው ይላል። ኢየሱስ ግን በመስቀሉ አማካኝነት የሚከፍለው ዋጋ ያ የመሞቱ ዋጋ ከዛ ይልቅ ብዙዎችን ወደ እርሱ ወደ መንግስቱ የሚያፈልስበት ጉልበት የሚገለጥበት ነው። አሜን ወገኖቼ። የትኛውንም ያህል በመካከላችን በጎ ነገሮችን እግዚአብሔር ቢሰራ ቢያደርግ ከመስቀሉ ይልቅ የሚጸና ጸንቶ የሚቆም ምንም ነገር የለም። አልዓዛር ከሞት ተነስቷል፣ ምንም ጥያቄ የለውም። ነገር ግን ከታምራቶች ሁሉ የላቀው ተአምር የክርስቶስ መስቀል ነው። ጳውሎስ ለቆሮንቶስ ሰዎች ያላቸው ነገር ምንድን ነው? እሱ እንግዲህ አለ እኔ በመካከላችሁ ስመላለስ ከክርስቶስ በቀር ሊያውም ይላል ከተሰቀለው ከሞተው ከእርሱ በቀር ምንም ነገር እንዳላውቅ በዚህ ደግሞ ወስኛለሁኝ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ይሄ መስቀል የህይወታችን ቁልፍ የሆነ ብቸኛ እኔና እናንተን ከእግዚአብሔር ጋር ባለን ግንኙነት ሊያጸናን የሚችል የእግዚአብሔር የእኔና የእናንተ ማስተሳሰሪያ ቁልፍ የሆነው ነገር ነው። መስቀሉ ጉዞ፣ የመስቀሉ መስዋዕትነት ከሞት ትንሣኤው ሳይለያዩ አብረው የሚታዩ ናቸው። ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ ከተማዋ በመላ ይህ ማን ነው በማለት ታወከች ይላል ማቴዎስ ወንጌል ምዕራፍ 21 ላይ። ወገኖቼ ኢየሱስ ክርስቶስ የእርሱ ማንነት የእርሱ ደግሞ ሥራ የሚገለጠው በመስቀሉ ነው። ገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። ትንሣኤውን ለማየት ትንሣኤውን ለመለማመድ መስቀሉ በመስቀሉ የማለፍ ግዴታ አለብን፣ ግድ ይላል። አሜን። ክብር ለእግዚአብሔር ይሁን። ወገኖቼ ፈሪሳውያኑ፣ በግርግር ውስጥ የነበሩት ሰዎች፣ ደቀ መዛሙርቱ፣ አልዓዛር፣ እነዚህ ሁሉ በዚህ እይታ ውስጥ የነበሩ ሰዎች ናቸው። በስተመጨረሻ ግን ደቀ መዛሙርቱ በጣም የገባቸው ነገር ነበረ። ለካስ ይሄ ሁሉ ሲሆን የሆነው ኢየሱስ ክርስቶስ ያደረገውን ነገር ማየት እንዲችሉ የልብ ዓይኖቻቸው በርተው ነበር። እስከ መጨረሻ የኖሩት ኑሮና የከፈሉትን ዋጋ ከመስቀሉ ያልተፋታ ከመስቀሉ ጋር የተገናኘ ነበር። ትንሣኤውና መስቀሉ አንድ ላይ ነው የሚሄዱት። ትንሣኤው ብርሃንን የምናይበት ነው። መስቀሉ ድሉን የምንለማመድበት ነው። እግዚአብሔር ይህንን ማየት እንድንችል ወገኖቼ ይርዳ። ክብር ለእግዚአብሔር ይሁን። እስኪ በጌታ ፊት